ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 14 ተሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 14
ታጠቅሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ነው። ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ ነው።
መማረክና መማረክ ባንተና እኔ አልተጀመረም ነበር። እኔም ምርኮኛዬን ሁሉ ለማጉላላት የምፈልግ ሰው አይደለሁም። አንተ ግን ምርኮኛዬ ሳትሆን መርዘኛ እባብ ነህ። ለመሆኑ ተናቴ ኮሶ ገዝተህ ታውቃለህ? አሉ ደጃዝማች ካሳ። ቀን ሰጥቷል እንግዲህ የምትፈልገውን አርግ እንጂ በፍርሃት አታስተቃይ አለ ደጃችን ግራት ፍርሃት በሰጠው ድፍረት። እሺ እሱንስ አንተም ባትለኝ አልተውም አሉ ደጃች ካሳ። ወታደሩ ገበታ በሚያክል ፋጋ ኮሶውን አስበጥብጦ ባንዲት አገልጋያት ይዞ ረጅም ዋንጫ ራሱ ይዞ ገባ። በዚያ ያለው ሰው ሁሉ መጨረሻው ምን ሊሆን እያለ ሲተባበቅ፣ ወታደሩ እነዚህን ነገሮች ይዞ ሲገባ ሁሉም አይኑን በሱ ላይ አሳረፈ። ደጃዝማች እኔን በፈለገ ሁኔታ ብትሰድበኝ ተመቤት ተልከ መከብት ወጋኝ ያው ስራ ስለሆነ ብዙም ባልተቀየምኩህ ነበር። ነገር ግን ምንም ያላደረገችህን እናቴ እኔን ወልዳ በማሳደጓ ብቻ እንደ አንድ እርኩስ ባላጋራ አርገ በማየት በመቃብር ውስጥ እንኳን ዳስታርት መከራ ስታሳያት በመኖርህ ይቅርታ ላደርግልህ አልችልም። የእናቴ የምወዳት እናቴ አጥንት ይወጋኛል። እንዳንተ ያለውን ግፈኛ እንኳን እኔ ፍጡሩ ፈጣሪም ያለርህራህ በጭካኔ ይቀጣዋል። እኔን ብትማርከኝ ኖሮስ ዶሮ ጠባቂ ልታረገኝ አልነበረም። በላሁን እኔም የእናቴን ስራ ኮሶ መሸጥ ጀምሬያለሁና የመጀመሪያውን ጽዋ አንተ ቀመሰው አሉ ደጃች ካሳ። ደጃች ካሳ ይህን ሲናገሩ ጮሌው ወታደር በፋጋ ካለው ወፍራም የኮሶ ብጥብጥ በዋንጫ ሞላና ለደጃች ወንጅራት ሰጠው። ደጃች ወንጅራት በጣም ከሚፈራቸው ነገሮች አንዱ ኮሶ መጠጣት ስለሆነ ወሶ በታየው ጊዜ አምክን ወይም እንኮኮ አስደቁሶ በማር ያስተቀለለ መዋጥ እንጂ ኮሶ ተበጥቶ መጠጣት በፍጹም የማይችለው ነገር ነበር ይባላል። እንዲያውም አንድ ቀን በማር ያዋጠው አምክን ሳያሽረው ቀርቶ እንኮኮ ሊጠጣ ተበጠበጠለትና አንዷን ትንሽ ብርጭቆ መጠጣት አቅቶት ኮሶ ደቋሿ መደቆሻዋን በእጇ እየተፈጠፈች አሁን ሽሮ ማታ ዶሮ አሁን ሽሮ ማታ ዶሮ እያለች ስታደፋፍረው ኮራዲዮም መዞ ሲፎክር ቆይቶ ለመጠጣት ለሶስት ጊዜ ጎርጎጭ ጎርጎጭ ካደረገ በኋላ ሽቅብ ስላለው ወደ ሆዱ የወረደውም በአፉ የተጎነጨውም በብርጭቆ ውስጥ የነበረውም የእንቆቆ ብጥብጥ ባንድ ላይ ወጥቶ በኩታው ላይ ተገልብጦበት ፊቱን እንዳንዳች ነገር ኮስኩሶና አጥቆሮ እዲያ ማልወደውን ጠጣ ጠጣ ብለው ተጫወቱብኝ። አሁን ዛሬ አምክን አዘጋጅልኝና በማር ውጣለሁ የዱባ ፍሬም ቆይልኝ በማለቱ ኮሶ ወይም እንቆቆ ጠጣ ከሚሉት ቢሞት ይሻለዋል እያሉ ይተርቱበት ነበር። በዚህ ጊዜ ግን በእኛ መከረኛ ወይዘሮ አስጠገብ ላይ ሲያወርደው የኖረው ኮሶ ሻጭ የሚል ዘለፋ በታላቁ የጣቁሳ ፋጋ የተሞላ የኮሶ ፍሬ አፍርቶለት ሲመጣ ማምለጫ ቀዳዳ አላገኘም። ደጃችን ጅራት ኮሶ የተሞላበትን ረጅም ዋንጫ ከወታደሩ እጅ ሲቀበል ሽታው ብቻ ሰውነቱን ሰበቀና አንገፈገፈው። ምን ነው ልጅ ጋር ሳይቀር ብትለይ ከዚህ ሁሉ አንድ ጥይት ባትነፍገኝ ምን አለበት አለ። እኔን ስለበደልከኝ ሁሉ ይቅር ባልኩህ፣ ይህን ይቅር ማለት የምትችለው ግን እናቴ ስለነበረችና እሷም አሁን ስለሌለች በእሷ ፈንታ ሆኜ ይቅር ልልህ አልችልም አሉ ደጃች ካሳ። እሳቸውን ተሳስቼ ተልቤ ቢሆንስ ይቅር ብትለኝ ምን አለበት? ስህተት የሚባል አንድ ቀን ሁለት ቀን የተሰራ በደል ሲሆን ነው። አንተና እኔ ተተዋወቅን ጀምሮ በእናቴ ላይ ስታወርደው የኖርከውን የዘወትር መራራ ስድብ ግን እንዴት ስህተት ይባል ይችላል? እኔንም በእናቴ ላይ ስታወርደው የኖርከው ስድብ እንደዚህ ነው የሚያንገፈግፈኝ። በላውን እሷን ዋንጫ ጨልጣት አሉ ደጃዝማች ካሳ። ደጃዝማች ካሳ ይህን እንደተናገሩ ጮሌው ወታደር ዋንጫውን ወደ ደጃች ወንጅራት አፍጠጋ አድርጎ ጠጣ አለው። ደጃች ወንጅራት ምናምን እንዳልነቃት ዶሮ ወይም መጥፋት እንደጀመረ ውሻ ካንገቱና ከወገቡ ላይ ቆፍጠት እያለ በጭንቀትና በጻር ያን የማይወደውን ኮሶ ሲጠጣ በዚያ ያለው ወታደርና ሕዝብ ሁሉ በማዘን ፈንታ በሳቅ ያወካ ነበር። ደጃች ወንጅራት አንዱን ፋጋ ኮሶ ካጣራ በኋላ በል እንግዲህ እናቴን ስትሰድብበት የኖርከውን ኮሶ እስቲ በቃል ከተጋከው ለወደፊቱ እስትሞት ድረስ በምርኮኛ ደም በወጉ ይዘሃለሁ። በል ወደ ድንኳን ውሰዱና የሚያስፈልገውን አቅርቡለት አሉ ደጃዝማች ካሳ። ደጃችን ግራት ከድንኳኑ ወጣ እንዳለ የተጋከው ኮሶ እንዳሸንዳ ውሃ ባፉ ቷ ብሎ ሲወጣ ታየ። በዚያ ከነበሩት ሰዎች አንዳንዶቹ በቃ ምች መታው የኮሶ ምታት ደግሞ አያተርፍም እያሉ ተንሸቋሸቁ። በደጃዝማች ወንድራት ላይ የተፈጸመውን የበቀል ቅጣት የሰሙ የጣቁሳ እረኞችም በሕዝብ ፊት ቁሞ ኮሶ ለመጋት ማን ተሳደባለው የሰውን እናት? ደጃዝማች ወንድራት ያው ቁሟል ታፋፉ፣ ሕዝብ ጠጅ ሲጠጣ ኮሶ ሞልቶ ባፉ። ሰዎች ተዋትንኩ የጀግናን እናት፣ ሰዎች አትዝለፉ የወንድን አባት፣ አይናችሁ ይፈጣል ቀን የረዳውለት እያሉ ማን እንደገጠመው በማይታወቀው ግጥም በጣቁሳ ኮረብቶችና በጣና ቶካዎች ያቅራሩ ጀመር።
ታጠቅ ብሎ ፈረስ
የእቴጌ መነን መማረክ። ተደጋግሞ እንደተነገረው የእቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበሩ። በአገራችን ከእሳቸው ጋር ይወዳደራሉ የሚባሉ ሴቶች ተፈጥረው ነበር ቢባል በጣም ጥቂቶች ናቸው። ወንድ ለመሆን የቀራቸው ነገር ቢኖር እኒያ ዘመዶቻቸው አንዳንዱን የፈረደበት ወንድ እንኳ በቁመናው እያለ የሚቀሙት የወንድነት ምልክት ብቻ ነው። በሌላው ወንድነታቸው ግን ከብዙ ወንዶች ይበልጣሉ። የልጃቸው የራስ አሊ አባት ራስ አሉላ ጉግሳ እንደ ወንድሞቻቸው እንደነ ኢማም እንደነ ማርዬ ከስልጣን ሳይደርሱ በመቀጨታቸው ቤተ ዘመድ ሁሉ ይች ወደል ወንዳውን ስታደርቀው ባጭሩ አስቀረችው ይያሉ ያሟቸው ነበር ይባላል። በልጅነታቸው ወራት መሬቱን ሲረግጡት ድክ ድክ ስለሚያደርጉትና እግራቸው በተራመደ ቁጥር ሰውነታቸው ግራና ቀኝ ዘመም ዘመም እያለ ያረበርብ ስለነበር ከዚህም በላይ ቁጥር መልክ እስከዚህም ጎልቶ የማይታይበት ድፍን ድፍታቸው ምንም እንኳ ከፍተኛ የደስደስ ቢኖረው አስፈሪ ግርማ ጭምር ስለነበረው አሉላ ምን አልጣለበት ለመሆኑ ይችላል ብላችሁ ነው የማይል ቤተ ዘመድ አልነበረም። ራስ አሉላ በበሽታ ምክንያት ሰውነታቸው ደከም እያለ መታየት ከጀመረ በኋላ አንዳንድ ፌዘኞች አረይን ሰው እየተዚች በለያዩት አንድ ቀን አፍና እንዳትገለው በጭኗ በትጠረቅቀው ስነፍሷ አልፈም ብላችሁ ነው እያሉ ይቀልዱ ነበር ይባላል። ራስ አሉላ ከሞቱም በኋላ ከዚያው ከባላቸው ዘመዶች ጋር ሲኖሩ አባቱና አጎቶቹ ያለቁበት ወይም ያለቁለት ልጃቸው አሊ የዘር መስፍንነቱን ሲይዝ ስሙ ያሊ ይሁን እንጂ ስልጣኑ የራሳቸው ነበር። በኋላም ወደ ጎንደር ገብተው የጥቂነቱን ማዕረግ ከደረሱበት በኋላ ጠንካራ ባልና ጠንካራ ሰራዊት አላገኙም እንጂ በራሳቸው ድርሻ ምንም ያልጎደላቸው ደፋርና ኃይለኛ ንግስት ሆነው ነበር። እቴጌምንን በራሳቸው የግል ግዛት የተነሱትን ባላ ጋራ ደጃዝማች ካሳን ለማጥቃት በተነሱበት በዚህ ጊዜ ልጃቸው ራስ አሊ በድሮ ሚስታቸው ምክንያት የተጣሉትን ብሩ ጎሹን ለመያዝ የቻሉ መስሏቸው ወደ ጎጃም ዘምተው ህዝቡን ይዘርፉ ቤቱን ያቃጥሉ ይገርሉ ይሰልቡ ነበር። ብሩጎሹ ግን በምንም ሁኔታ ተገኝቶላቸው አያውቅ ስለነበር ያሁኑ ዘመቻም ከንቱ ነበር። አሊ ገና የጎጃምን ወሰን ሳይረግጡ ብሩ ጅበላ ወደሚባለው አምባው ወጥቶ ቁጭ ይላል። ጎጃምን ዘርፈውና ጨፍጭፈው የራሳቸውን ሰዎች ሹመው ወታደር አስፍረው ሲመለሱ ብሩ ካምባው ይወርድና ወታደራቸውን ፈሽቶ ሹሞቻቸውን ይገላል ወይም ያባረራል። በዚህ ሁኔታ የተበሳጩት ራስ አሊ በዚህ ጊዜም ወደ ጎጃም ሂደው ህዝቡን በጭካኔ ሲደበድቡት በቴኬ ግሳት በኩል ካሳቋረኛ የተባለ ሽፍታ መበርታቱን የሰሙትና ያሊን ጎጃም ውስጥ በጦርነት ላይ መሆን ያወቁት የስሜኑ ደጃችሁቤ ሲሆን ሐሳባቸው ሌላ ነበር። ቢቀር ደግሞ ለማንም ባለጊዜዎች ገባር ሆኖ መኖር አይፈልጉ ስለነበር ለራስ አሊ የነበራቸውን ታዛዥነት አልቀበልም አሉ። ራስ አሊ ብሩን ለመያዝ አለመቻላቸውን ሲያውቁ ጎጃምን ትተው ወደ አዲሱ አመጸኛ ወደ ውቤ ሲዘምቱ እቴጌም የቆለኛውን ሽፍታ የካሳን ጉዳይ ለወንድራት ትተው ከታላቁ መስፍን ከውቤ ጋር በሚደረገው ጦርነት ልጃቸውን ለመርዳት ሰራዊታቸውን አስከትተው ወደ ስሜን ተጉዘው ነበር። ደጃዝማች ካሳ ግን እቴጌ ከሚበቃው በላይ ነው ብለው የላኩባቸውን ጦር ለጥብስ አድርሰው ገለውና ማርከው ካጠፉት በኋላ ሌላ ተኪ ጦር ስላልደረሰባቸው ወደ ደምቢያ ግፋኝ ሄዱና የእቴጌ ገባር የሆነውን ደምቢያን እንደገና ዘረፉት። በደምቢያ ሳይቆሙ ጉንደር ከተማ ድረስ ገብተው አስገብረው ወደ ደምቢያ ተመለሱ። እቴጌ ከልጃቸው ከራስ አሊ ጋር ሆነው ውቤን መያዝ ሳይችሉ በተለመደው ጭካኔያቸው የደጃችሁቤን ግዛት ሲበዘብዙ ካሳ በግዛታቸውና በጦራቸው አዝማች በደጃች ወንድራት ላይ የሰራውን ሥራ ይሰሙ ንዴትና ድንጋጤ አሸነፋቸው። ከዚያም ልጃቸውን ወገራ ላይ ትተው ከባለቤታቸው ከአጼ ዮሐንስ ሶስተኛ ጋር ወደ ጎንደር ተመለሱ። ጎንደር ጥቂት ቀኖች ሰራዊታቸውን ሲያደራጁ ከሰነበቱ በኋላ ከዚያ ከጥጋቸው ደምቢያ ላይ በጣና ባህር ጥግ ሆነው ወደሚጠብቋቸው ወደ ደጃች ካሳ ራሳቸው ለመዝመት ተነሱ። ደጃች ካሳ በዚህ ጊዜ በጣም ብዙ ባይባልም ተቋራ ሲነሱ ከነበራቸው እጅግ የበዛ ጦር ነበራቸው። የነቴጌን አሽከሮች ሟቾችንም ነፍሳቸውን ይማር ቋሚዎችንም ያሰንበት እንጂ ደጃዝማች ካሳ ከነሱ የማረኩት ጠመንጃ እንኳ ከሺ በላይ ደርሷል። ጌታቸው ከሞቱ ወዲህ በደንቢያ ገበሬ የሆኑ ተቀምጠው የነበሩ የደጃች ክንፉ ጋሻ ጃግሬዎችና በጣቁሳ ጀግንነታቸውን ካዩ ጎበዞች ብዙዎች ደጃዝማች ካሳን ተከትለው ነበር። የደጃዝማች ካሳ የጀግንነት ወሬ በአንድ ጊዜ ነፍሶ ስለነበር ለደፋርነታቸው አቻፈሬ ሞት አይፈሬ እየተባለ ከሚነገርላቸው የአቻፈር ጀግኖች እንኳ ብዙዎች በደንጎል በር እያቋረጡ መጥተው የደጃች ካሳ ወታደሮች ሆነው ነበር። ነገር ግን ጉዳዩ የሚፈጸመው በቁጥር ብዛት ከሆነ የደጃዝማች ካሳ ጦር ከቴጌ ጦር ጋር በብዛት ሲመዛዘን በዚህ ጊዜም ቢሆን 150 ብሎ ለማጋነን እንኳ የሚያስደፍር ነበር። ደጃዝማች ካሳ ግን በጦርነት ስልትና በቆረጥነት እንጂ በወታደር ብዛት አያምኑ ስለነበር ያን ከተቃራኒው ኃይል ጋር ሲታይ በጣም ትንሽ የሆነ ጦራቸውን ይዘው ደጥ ባለውና ሸሽቶ ማምለጫ በሌለው የደንቢያ ሜዳ ላይ ሆነው እቴጌን ከነሰራዊታቸው ከመጠበቅ አላመነቱም። በተለይ እቴጌ እንደ ተማራኪው ደጃዝማቻቸው ዘወትር እናትና አባታቸውን እያነሱ ሲሰድቧቸው እንደኖሩና አሁንም እየደጋገሙ እንደሚሰድቧቸው ስለሚያውቁ ቆይማ እኔ የመይሳው ልጅ ይችን ገንደፊላ ባልቴት ዋጋዋን ባልከፍላት እግዚር አልፈጠረኝም ብቻ ትምጣ እያሉ በንዴት ይጠባበቁ ነበር። ትግምንንም ቆይ ይሄ ቆለኛ ወደ እናት ወር ተመልሶ እንዳይገባ እንኳ ያቺ ኮሶሻጭ እናቱ ሙታለች እያሉ ሲዝቱ ሰንብተው የልጅ ካሳ ጦር ሰፍሮ ወደሚገኝበት ቦታ መገስገስ ጀመሩ። የቴጌ ጦር በቁጥሩ በጣም ብዙ ከመሆኑም በላይ አብዛኛው ፈረሰኛና ጦር ጋሻ ከያዘው ይልቅ ጠመንጃ ያዥ የሚበዛበት ነበር። እቴጌ መቃረባቸው እንደታወቀ ደጃዝማች ካሳ የጦር መሪዎቻቸውን ወደ ድንኳናቸው አስጠሩና ምክክር ጀመሩ። መቼም የዛሬው ውጊያችን ትንሽ ጠንከር ሳይል አይቀርም፣ የሚያዋጣንም ያው የድፍረት ስራችን ብቻ ነው አሉ ደጃዝማች ካሳ። ቦታው ብቻ ለኛ ብቻ አይደለም፣ ይህ ገላጣ ሜዳ ለፈረሰኛው ጦር በጣም ስለሚመቸው እንደ ጣቁሳ ያለው ቦታ ነበር የሚሆነን አሉ ቀኛዝማች እንግዳ። የለም ቀኛዝማች፣ እንዲያውም ከዚህ ምንም መሸሻ ከሌለው ቦታ ላይ ስንገጥ መሄጃ እንደሌለው ሲያቅ ወታደሩ ቆርጦ ይዋጋል አለ ቀኛዝማች ገብርዬ። ደጃች ካሳ ፈገግ አሉና ገብርዬ ያለው እውነት ነው፣ ከዚህም በቀር ማድረግ የሚገባን ታውን በፊት እንዳደረግነው ሁሉ ወደ መሃል ገብተን ነፍስ ነፍስ ያለውን መጣል ነው። ቆይኔ ካሳያችን ወደ ልባልቴት ከዚያ ግልብጥ ደረቷ ላይ ያን ቀዳፏን የሚያክል ቀዳዳ ሳላወጣበት አሉ ደጃዝማች ካሳ። እንግዲህ ተዚሁ ተሜዳው ላይ እንቆይ ማለት ነው አሉ ቀኛዝማች እንግዳ። ዛዲ ያንን ሸሽላት ኑሯል፣ እንግዲህ ወደፊት እንጂ ወደ ኋላ ማለት የለም አሉ ደጃች ካሳ። አረ የምን ሽሽት አለ ገብርዬ። ደጃዝማች ካሳ ሐሳባቸውን በዚህ ቆርጠው እንደተቀመጡ የቴጌ ጦር ወዲያው ደረሰ። በቁጥሩና በመሳሪያው ብልጫ ያለው የቴጌ ጦርና በድፍረትና በዘዴ ብልጫ ያለው የደጃዝማች ካሳ ጦር በጣና ባህር ድንበር ጥግ በሚገኘው ሎሃ በሚባለው ቦታ ላይ ገጠሙና የደጃች ካሳ ወታደሮች በየግንባሩ ተበታትነው በቴጌ ጦር መሃል ገቡ። ከዚያም እጅ በእጅ ሲጨፋጨፉ ቴጌ ከበቅሏቸው ላይ እንዳሉ በጦርነቱ መሃል ገብተው ሲያዋጉ ከጭናቸው ላይ በጦር ቆስለው ተማረኩ። አጼ ዮሐንስ ሶስተኛም አልቆሰሉም እንጂ ተማረኩ። አጼ ዮሐንስ ሶስተኛና የቴጌ መማረክ የሰራዊታቸውን መንፈስ ስለሰበረው ከዚህ በኋላ የነበረው የደጃች ካሳ ወታደሮች ሥራ ማባረር መግደል ወይም መማረክ ብቻ ነበር። የደጃዝማች ካሳጦር በቴጌ ጦር ላይ ማንም ይሆናል ብሎ ያልጠበቀውን ፈጣንና ከፍተኛ ድል ካገኘ በኋላ ደጃች ካሳ በሁለቱም በኩል የወደቀውን ቁስለኛና ሬሳ አስነሱና ምርኮኞቻቸውን ይዘው ወደ ሰፈራቸው ተመለሱ። አጼ ዮሐንስና ቴጌ ምንም እንኳ በጦርነት ላይ ቢማረኩ ቴጌም የተዋበች አያት ስለሆኑ አጼ ዮሐንስ በተለይ ደግሞ ከምንም የሌሉ የሴት የጭናሽከር የአንድ ራስ መሳሪያ ከመሆናቸው በላይ ካሳ ጎንደር በቆዩበት ጊዜ ሁሉ እንደነ ቴጌ አንድ ቀን ሳይደፍሯቸው ልጄ ወዳጄ ብለው እንዳከበሯቸው የተለያዩ ስለሆነ ሊያዋርዷቸው አልፈለጉም። ግብር ባገቡ ጊዜም ምርኮኞቹን አጼ ዮሐንስንና እቴጌን ከላይ ለየት አድርገው አስቀምጠው ራሳቸው ቆመው ወዲያና ወዲህ እያሉ ያበሉ ያጠጡ ነበር። አጼ ዮሐንስ ተከዝ እያሉ ከምግቡም ከመጠጡም ሲሞካክሩ፣ እቴጌ ግን በጥግ ያገኙትን ሳርና ቅጠል ሁሉ እያነሱ በእጆቻቸው እየበጣጠሱ እየጣሉ ንዴታቸውን ከመግለጽ በቀር ምኑንም ሊነኩት አልፈለጉ። ደጃዝማች ካሳ ወዲህ ወዲያ እያሉ ሲጋብዙ የቴጌን ሁኔታ ሰረቅ እያደረጉ ይመለከቱ ስለነበር ወደ እነሱ ቀረባሉና፣ ጌታዬ እርሶ ባይሆን ይሞክሩ፣ እቴጌ እንደሆኑ መቼም የኔ ነገር አይሆናቸውም አሉ። ከዚህ ወዲያ ምን ልትሰራ ይኖሯል አሉ እቴጌ። እሶስ ምን ሊሰሩ ነበር የመጡት አሉ ደጃዝማች ካሳ ፌዝና ሽሙጥ ባለበት ሁኔታ። እኛንስ ማረክ ለመሆኑ በኋላ ምን ልትሆን ነው አሉ እቴጌ በብስጭት። ግዴለም ስለ ነገው አያስቡልኝ። ለነገ አታስብ፣ ነገ ለራሷ ታስባለችና ይላል ወንጌል። ዳሩ እርሶ የተማሩት ቁርአን ነው መሰል አሉ ደጃዝማች ካሳ። የቴጌ የራሳቸውም የልጃቸውም የራስ አሊ አባት ወገኖች ቀደም ሲል እስላሞች የነበሩ መሆናቸውን ባሽሙር ለመግለጽ፣ በል ተሳደብ፣ ጊዜ የሰጠው ቅል ድንጋይ ይሰብራል ተብሏል። እውነቱን ነው። እርሶስ ጊዜ ቢሰጡት አይደል በእነ ምንትዋብ ወንበር ለመቀመጥ በእነሱ የክብር ስብ ለመጠራት የበቁት? አረ ለመሆኑ ነገ ምን ልትሆን ነው? ዛሬ ተሳደብ፣ ነገማ ደግሞ ልጆን ራስ አሊን አምጥቼ ጨምርሎታለሁ። አሊን አንተ ልትማርክ? የልጆን መከራ ለማየት ምን አስቸከሎት? ይህን ያህል ተቸኮሉም ዛሬ ተነስቼ አድራለሁ አሉ ደጃች ካሳ በማፌዝ። በዳዊት ዙፋን ለመቀመጥም ታስብ ይሆናል እኮ እንዴ? ለዳዊት ዙፋንስ ቢሆን ተናሊን ያልቀርበው? ታው እግዚአብሔር ትዕቢት አይወድም። ከዚህ ላይ እውነቱን ነው። እርሶንም እኮ እንዲህ በቀላሉ የጣሎት ትዕቢት ነው። ለመሆኑ እስቲ አንድ ነገር ልጠይቆት፣ ቆለኛ የፍየል እረኛ ሲሉ ይኖረዋል። ለመሆኑ ለእናንት መጫወቻ ሆነው የሚገኙት የሰለሞን ልጆች አያት ዳዊት ምን ነበር? በግረኛ አልነበረም? እሱ በተወለደበት አካባቢ ተፍየል ይልቅ በግ ይረባ ስለነበር የበግረኛ ነበር። ቋራ ቢወለድ ኑሮ ደግሞ ቋራ የፍየል አገር ስለሆነ የፍየል እረኛ ይሆን ነበር። ቅኔ ስለማያውቁ ነው እንጂ ጎንደር ሳይሞትና ሳይቀበር የሰለሞን ዘሮች የእናንተ መጫወቻ ሳይሆኑ በኢያሱ አዲያም ሰገድ ጊዜ ነበረ ክፍለ ዮሐንስ የተባለ ሊቅ ስለ እረኞች ትልቅ ሰውነት የተቀኘውን ቅኔ ብነግሮት ደስ ባለኝ ነበር አሉ ደጃዝማች ካሳ። ለመሆኑ ልብህ ከዚያ ላይ ተንጠራርቶ ነው ያለ ማለት ነው አሉ እቴጌ በንዴት። አየርሶ ነገር ሙተው ቢቀበሩም ሬሳው ሳይሰድበኝ አይቀርም። ምን ቀረኝ መሰሎት? አጼን ከነቴጌያቸው ማርኬያለሁ፣ ግንቡ ባዶ ነው። አሁን ሂጄ የወርቁን ዘውድ በራሴ ላይ ብደፋው ማን ይከለክለኛል? በጉልበት ድሮስ የሚነግስ ጉልበት ያለው ነው እንጂ ጉልበት የሌለውንማ የምትሰሩትን እናየለን። ጉልበትህንስ ማናየልህና አሉ እቴጌ በብስጭት። ይበሉ አሁን አርፈው ይቀመጡ። ለመሆኑ በማን እጅ ሆነው ነው እንደዚህ የሚያፌዙት? በቃ ምርኮኛ አይኖት፣ እግዚአብሔርን ታልፈራው እንደዚያ ጉረኛ ደጃዝማች ኮሶ ብግቶ እንኳ ሊያደርጉት የሚችሉ ስለሌለ ዝም ቢሉ ይሻሉታል። የእርሶን አሊ እኔ ካሳ እፈራ እንዳይመስሎት። እግዚአብሔርን ፈልቼ እንጂ አሪን ፈልቼ አከበኩት እንዳይመስሉት አሉ ደጃዝማች ካሳ ያ ክፉ ቁጣቸው ብልጭ ብሎባቸው። እቴ ግን ካሳን ቀና ብለው ካዩ በኋላ ንዴታቸው ሉጠው ከጥጋቸው ሳራነሱና እየቆራረጡ መጣል ጀመሩ። ደጃዝማች ካሳ ወደ አጼ ዮሐንስ እየተመለከቱ ጌታዬ እርሶ ደግሞ ተነዚህ ግፈኞች እየተደረቡ ለምን ይገኛሉ? ተስልጣኑ የሉ ተምኑ የሉ አሁንም ቢሆን እኔ ጣላቴ አልሎትም አባቴ ነው ምርኮኛ አይደለም የሚፈልጉትን አደርግሎታለሁ የነራስ አሊ መሳሪያ እንደማይሆኑ ቃል ተገቡልኝ እርሶን ተዚህ የማጉላላበት ምክንያት የለም ተባለ ቤቴ አልለይም ታሉ ደግሞ አልከለክሎትም አሉ። ስላከበርኸኝ እግዚአብሔር ያክብርህ ስለመሄዱ ግን ተባለ ቤቴ ጋር በደናው ዘመን አብረን ኑረን በመከራ ጊዜ እንዴት እንለያያለን ተሆነ አብረህ ልቀቀን እንጂ አሉ አጼ ዮሐንስ። ደጃዝማች ካሳ ቁጣቸው ትጋረባቸውና ወዲያና ወዲህ እየተወናጨፉ በመከራ ጊዜ እኔ ካሳ መከራ ነኝ እንዴ? እኔ በኢትዮጵያ ላይ ተዘርግቶ የኖረውን የመከራ ደመና የምገፍ እንጂ የመከራ ጊዜ የማመጣ አይደለሁም። የኢትዮጵያ መከራ በቃ ያልፍ ነው። መከራዎቿም እናንተ ነበራችሁ። አሁን መከራ የለም። ተሚስቴ አልለይም ስለሚሉት ግን የዋሻ ውስጥ ኑሮ አልነፍጎትም። ተባለቤቶ ጋር ይቀመጣሉ። እንደማንኛውም ሰው ሚስቶ የሚፈጩትን እንጀራና ሽሮ እየበሉ ይቀመጣሉ አሉ። ቆይ እንጂ ልጄ የምልህን ስማኝ። እኔ አንተ መከራ ነህ አላልኩም። በተማረከ ሰው ግን ማንም ቢማርከው ምርኮኛ መሆኑ ብቻ ራሱ መከራ ነው። ኃጢአተኞች በእግዚአብሔር ፍርድ ወደ ሲኦል ይገባሉ። እንግዲህ ፈራጁ እግዚአብሔር ስለሆነ እነዚህ ኃጢአተኞች በመከራ ላይ ያልወደቁም ይባላል አሉ አጼ ዮሐንስ በርጋታ። እሱስ እውነት ነው አሉ ካሳ ገብ ብለው። እቴጌ አሁንም ሳሩን እየበጣጠሱ ይጥሉ ነበር። እመቤቴ ሳሩ ምን አረገ? ይልቅስ ጎዝጓዙን በከንቱ አይጨርሱት አሉ ደጃች ካሳ እቴጌን አውቀው ለማናደድ። እህ አሉ እቴጌ በንዴት ልባቸው ቆስሎ። በዚህ መካከል ባላቸው ደጃች ካሳ የማረኳቸውን አያታቸውን ለማየት ተጨንቀው በሌላ ድንኳን ውስጥ የቆዩት ወይዘሮ ተዋበች ወታደሮችና አገልጋዮች እያጀቧቸው ፈራ ተባ እያሉ ወደ ድንኳኑ ገቡ። ከዚያም ወደ እቴጌ ቀርበው ጉልበታቸውን ሲስሟቸው እቴጌ እንዲያውም እንደማርፈልቻ የተነፉናቸው አሁን ደግሞ ይብሱኑ ተነፍተው ወይዘሮ ተዋበችን ቀና ብለው እንኳ ሳያያቸው ሳራቸውን በእጆቻቸው እየበጣጠሱ ዝም አሉ። ወይዘሮ ተዋበች ቀና ብለው ቆመው ጥቂት ካመነቱ በኋላ የአጼ ዮሐንስን ጉልበት ሳሙ። አጼ ዮሐንስም በግራ እጃቸው ወይዘሮ ተዋበችን ቀና ካደረጉ በኋላ ወጤነካ ከንፈራቸውን በቀኝ እጃቸው መዳፍ ጀርባ ጠረግ አድርገው ግራ ቀኝ ጉንጮቻቸውን ሳሙና ተዋቡ በጣም ደህና ነሽ አሉ። ደህና ነኝ እናንተስ እንደምን ናችሁ አሉ ወይዘሮ ተዋበች በእፍረት የሚናገሩት ጠፍቷቸው። እኛንማ እያየሽን አይደል አሉ አጼ ዮሐንስ። ከዚያ ያለው ሁሉ እንደ ማኩረፍ ቃጥቷቸው የነበሩት ደጃች ካሳ እንኳ ጭምር በአጼ አነጋገር በሳቅ አወኩ። እውነቴን እኮ ነው። እንግዲህ እኛን ራባችሁ፣ ጠማችሁ፣ ታረዛችሁ ይሉናል እንጂ ሌላ ምኑን እንጠየቃለን አሉ አጼ ዮሐንስ። እርሶ ደግሞ አርፋ አይበሉም፣ ምን ያስቀባጥሮታል አሉ እቴጌ በቁጣ። አጼ ዮሐንስም ምንም ሳይተነፍሱ እቴጌን ሰረቅ አድርገው አይተው ጭጭ አሉ። ልጅ ካሳ ግን እመቤቴ፣ ይህ እኮ የኔ ድንኳን እንጂ የጎንደር ግንብ አይደለም። በዚህ ውስጥ ማንም እንዲናገር ወይም እንዳይናገር የማዘው እኔ ነኝ። እስካሁን እርሶና ልጆ በገራሙ ሰው ላይ ስትቀልዱ ኑራችኋል። ዛሬ ግን በእኔ በልጃቸው እጅ ስላሉ እንደፈለጋቸው ይናገሩ አሉ። ከዚህ በኋላ ደጃች ካሳ ወንበር አስቀርበው በአጼ ዮሐንስ ጥግ ተቀመጡና ወይዘሮ ተዋበችን ከቆሙበት ጠርተው ወደ እሳቸው ቀረብ ሲሉ ተዋበች ከፋሽ እንግዲህ እግዚአብሔርን አጥታስቸግሪው ባልሽን ለማጥፋት የሚፈልጉ እሚታና የሚስቱን እሚታ የሚማርክ ባልሰጠሽ ነገ ደግሞ አባቴሽ ይማረኩ ይሆናል። ባንዱ ቆርጠሽ ነገሩን ታልቻልሽው ለሁሉ አዝነሽ አይሆንም። እቴጌ ቆይመጥ እኔን ገለው ወይ ማርከው እንዲያውም ቢቻል ለማስተቃየት ምርኮውን ይመርጣሉ። ማርከውኝ ለመመለስ ያብድ ደጃዝ ማጫቸው እንደመከራቸው ጅግሬን ለመቁረጥ ነበር አሉ። እግዚአብሔር ያዘዘው ብቻ ሊሆን እኔን ምን አገባኝ አሉ ወይዘሮ ተዋበች። ከዚያም ፉከራው ቀረርቶ ሲደባለቅ ውሎ አመሸ። ምዕራፍ 26 ጠብና እርቅ። በዚያ ዘመን ጠቡ ጦርነቱ እጅግ ብዙ የሆነውን ያህል እርቁ መሐላው ወዲያው እርቁን መሐላውን ማፍረሱ እንደዚያው ብዙ ነበር። እጅግመች ካሳ እቴጌን ከነባለቤታቸው እንደማረኩ እናታቸው በልጃቸው ባል መማረካቸውን የሰሙት ራስ አሊ በጦርነት ላይ ከነበሩት ጠላታቸው ከደጃችሁቤ ጋር እርቅ አድርገው ደጃችሁቤን አስገቡና ካሳን ለመውጋት ፊታቸውን ወደ ደምቢያ መለሱ። ነገር ግን ከልጅ ካሳ ጋር ጦርነት ቢገጥሙ ምናልባት ድል ያደርጉ ቢችሉም እኛን ጎበዝ እናታቸውን መልሰው ለማግኘት እርግጠኛ ስላልሆኑ በእርቅ መልክ እናታቸውን ለማስለቀቅ ቆረጡ። ለዚህም ከጎንደር አድባራት ካህናትና መነኮሳት እንዲሁም ከሽማግሌዎችና ከመኳንንቱ እጅግ የታወቁትና የተከበሩት ተመርጠው ውልና የእርቅ ስምምነት እንዲያስደርጉ ተልከው ደጃዝማች ካሳም ደጃዝማችነታቸውና የወንድማቸው የደጃዝማች ክንፉ ግዛት ወራሽነታቸው በራስ አሊ ታውቆላቸው እቴጌን ዳግመኛ በዚያ ጥግ ላይ ደርሱ ተስማምተው አጼ ዮሐንስንና እቴጌን ከምርኮኝነት ለቀው አጃቢና ሸኝ ሰጥተው በዚያ ጊዜ ጎንደር ይገኙ ወደ ነበሩት ወደ ራስ አሊ ላኳቸው። ፈታሪ ዘመን እየተቀበለው የመጣው የገዢዎች ጠባይ በተፈጥሮ የተሰጣቸው ሰው ነበሩ። ጭካኝ ሳሉ ርኅሩኅ፣ ንፉግ ሳሉ ለጋስ፣ በማያምኑት ነገር የሚያምኑ ሆነው ሲታዩ ኖሩ። ለዚህም አድራጎታቸው አንዳንዶቹ ልበሰፊ፣ አንዳንዶቹ ዋሾና አታላይ እያሉ የሚገምቷቸው ሰው ነበሩ። ስለዚህ ጠብ ለማንሳት እርቅ ለማፍረስ ሲፈልጉ ብዙ መላና መንገድ መፈለግ እንጂ እንዳንዳንዶቹ ደረቆች ተነስተው ይህን ውል አፍርሻለሁ አይሉም ነበር። ከደጃዝማች ካሳ ጋር ያደረጉትን እርቅ ለማፍረስም ጊዜና መላ ሲፈልጉ ምንም መንገድ ስላላገኙ ዝም ብለው ቆዩ። በመካከሉ ደጃዝማች ጎሹ ከልጃቸው ከብሩ ጎሹ ጋር የደጃዝማች ካሳን ግዛት እየወረሩ አልፈው ጎንደርን ያዙና በእቴጌ መነን ጊዜ የተባረሩትን አጼ ሳህለ ድንግልን ወደ ዙፋናቸው መልሰው ከጎንደር የተጋዙትን አቡነ ሰላማንም ወደ ቦታቸው መልሰው የእቴጌ ባለሟል የነበሩትን እጨጌውንና ሌሎችንም አንዳንድ ከፍተኛ ሰዎች ይዘው አስረው ለራሳቸው ከንጉሠ ነገሥቱ የራስነቱን ማዕረግ ሥልጣን ተቀብለው ጎንደር ላይ ሰፍረው ቆዩ። ነገር ግን ደጃዝማች ካሳ ከደምቢያ ወደ ጎንደር ሲመጡ ደጃዝማች ጎሹና ልጃቸው ብሩ ጎሹ የደጃዝማች ካሳን ግዛት በብዛት በማያገኙት በፍርቃ በር አድርገው ጣናን ወደ ቀኛቸው በመተው ወደ ጎጃም ተሻገሩ። የጎሹ ራስ መባል ከካሳ ይልቅ የአሊን ሥልጣን የሚመለከት ስለሆነ ራስ አሊ ከአዲሱ ራስ ከጎሹ ጋር ተጣሉ። ራስ አሊ በጎጃም ብቻ ሳይሆን በሌሎችም ክፍሎች ጠላቶች ተነሳስተውባቸው ስለነበር አሁንም ቢሆን ምክንያት ፈልገው ከካሳ ጋር ለመዋጋት ጊዜና ድል አላገኙም ነበር። በዚህ ሁኔታ ላይ እንዳሉ የኢትዮጵያን መሳፍንት የእርስ በርስ ግጭት የሰሙት የግብጽና የቱርክ ወራሪዎች ወደ ሰሜናዊ ምዕራብ ኢትዮጵያ ገፍተው በመምጣት ስናር በተባለ ቦታ ጥግ መሸጉ። እጃዝማች ካሳም ነገም ይሁን ከነገ ወዲያ ሊገጥማቸው የሚችሉ ኢትዮጵያውያን ጠላቶቻቸውን ችላ ብለው ባዕድ የሆኑትን የአገራቸው ጠላቶች ለመግጠም ወደ መተማ ፊታቸውን መለሱ። ቱርኮችና ግብጾች በደጃዝማች ክንፉ የደረሰባቸውን የተደጋገመ መጨፍጨፍ ዘወትር ያስታውሱ ስለነበር በጊዜው አውሮፓ ካፈራው የጦር መሳሪያ ምኑንም ሳይተዉ ይዘው ከመምጣታቸው በላይ የሰሩት ምሽግ እጅግ ጠንካራ ነበር። ደጃዝማች ካሳ በተለመደው አደጋ ይመጣል ዘዴያቸው በዚህ ጊዜም ለመጠገም ወደ ምሽጉ ሲጠጉ የቱርኮችና የግብጾች መሳሪያዎች አደገኛ አፎቻቸውን ስለከፈቱ መጠለያና መጠጊያ ስላልነበራቸው የደጃዝማች ካሳ ወታደሮች ላይ ከባድ የሆነ ጉዳት አደረሱ። ደጃዝማች ካሳ ራሳቸውም ከሰው ላይ ይታያል በማይባል ልዩ ድፍረት ሲዋጉ በጥይት ቆሰሉ። ጉዳቱ በጣም ከባድ ስለነበር ደጃዝማች ካሳ የተመሰቃቀለ ጦራቸውን ይዘው ወደ ኋላ አፈገፈጉ። ይሁን እንጂ እጅግ ብልጫ ባለው የጦር መሳሪያ ቀደም ብሎ ተመርጦ በተያዘ ቦታና ጠንክሮ በተሰራ ምሽግ በመረዳት የመከላከል አጥቂነት ያገኙት ግብጾችና ቱርኮች ከምሽጋቸው ወጥተው ወረራ ቢጀምሩ የሚገጥማቸውን ጉዳት ስላላሰቡ ደጃዝማች ካሳን ተከታትለው ለመውጋት አልፈለጉም። ደጃዝማች ካሳ በዚህ ጦርነት ጊዜ ሳይቀናቸው እንዲያውም በጣም ቆስለው መመለሳቸውን ሲያዩ የኛ ነገር ይወደቀም ይነሳ የተነሳ የሚወድቅ አይመስልን ብዙ ሰዎች የደጃዝማች ካሳ ድል ጨርሶ ይወደቀ መሰላቸው። ደጃዝማች ካሳ ግን ወደ ደምቢያ እንደተመለሱ በመላው ደምቢያ በመድሃኒት ሰባራ በመጠገንና ቆስል በማድረግ የታወቀውን ሰው አስጠርተው አስመጡት። ወጌሻው ደጃዝማች ካሳ ወደ ተኙበት እልፍኝ ገብቶ እጅ ሲነሳ ራሳቸውን ከትራሱ ሳያነሱ አይናቸውን ወደሱ ዘወር አድርገው እንዴት አደር አሉት። እሱም መልሶ እጅ ነሳ። ቤቱ በሙሉ በቂጠማና በሳር ተጎዝጉዞ አብዛኛው ወለል በአበባ ምንጣፍ ተሸፍኗል። ከፍ ብሎ እንደ መደብ በተደረደረ ቦታ ላይ ጀንዲና አበባ ምንጣፍ ተደርድሮ ተነጥፎበት ደጃች ካሳ ከዚያ ላይ ገደም ብለዋል። ታላቅ የግራር ግንድና ፍልጥ ተገጣጥሞ በጥጋቸው እሳቱ ይንቀለቀላል። ይዘሮ ተዋበች በልጅ ካሳ ራስጌ ትክዝ ብለው ተቀምጠዋል። ደጃች ካሳ ጤንነትና ንቃት ባልተለየው ድምፅ ቁጭ በል አሉትና በጣም ከመመታቱ በላይ በመንገድ ሲሰነብቱ የበረታውን ቁስል ጭናቸውን አውጥተው አሳዩት። ኦ ጥቂት ዘግይቷል፣ ቢሆንም ግድ የለም አለና በመጠኑ አብጦ በጣም ከረር ያለውን በቁስሉ አካባቢ ያለ ሰውነታቸውን በሁለት እጁ ጨበጥ ጨበጥ መታ መታ እያደረገ ካየ በኋላ እስቲ ትንሽ እግሮን ዘርጋ አለ ባለ መድኃኒቱ ሰውዬ። ደጃዝማች ካሳም እያሉ እግራቸውን ዘርጋ አደረጉት። ዳሶና ጨባብጦ ካየ በኋላ እንዴት ነው ይቆረጥሞታል ወይስ መጠጸት ብቻ ነው አለ ባለ መድኃኒቱ ሰውዬ። ቅጡም አይታወቅ፣ ብርድ ሲነካኝ ልጠጽዝህም ልቆርጥምህም ይለኛል። ብርድ በሌለበት ግን መጠጸዝ እንጂ አይቆረጥመኝም። እሱማ ቆስል አይደል? እንኳን ጥይት ሾህ እንኳ ስንት ያማል። ለመሆኑ አጥንቱ የተነካ ይመስሎታል? እሱ እንኳ አይመስለኝም፣ ግን አንተ የው እንጂ እኔማ ምኑን አውቀው ብለህ መቆም ይችላሉ። አረ ደህና ነኝ። እስቲ ዛሬስ አንድ ጊዜ ቆም ይበሉልኝ። እሺ አሉና ደጃች ካሳ ለመነሳት ሲሞክሩ ወይዘሮ ተዋበች ጠጋ ብለው ለመደገፍ ሞከሩ። ተይው ተዋበች፣ ግድ የለም እነሳለሁ አሉ ደጃዝማች ካሳ። ደጃዝማች ካሳ ተነስተው እንደ መቆም ሲሉ ቁስሉ ጨምዶ ይዞ ስላሰቃያቸው ነይ ተዋበች፣ ያዥኝ ያዥኝ አሉ። ወይዘሮ ተዋበች ጠጋ ብለው ሲይዟቸው ደገፍ ብለው ቆሙ። ባለመድኃኒቱ ሰውዬ ጎንበስ ብሎ በቁስሉ አካባቢ ያለውን ሰውነታቸውን በጣም ጫን ጫን እያደረገ መመርመር ሲጀምር አንተ ሰውዬ ገደልከኝ አሉ በጣም አሟቸው ሳለ ህመሙን ዋጥ አድርገው ይቻሉ እንጂ ጌታዬ አለ ወጌሻው ረዘም ማለት ጊዜ በእጁ ሲመረምር ከቆየ በኋላ ትንሽ ነገር ነው አጥንቶ በጭራሽ አልተነካም አለ ትግግሩን ቀጠለና አሁን አንድ ማሰሮ ቀበይና አንድ ሽህር ሳይፈጁ ነው ቀጥ የሚሉት አለ ከዚያም ጨው በውሃ ጨምሮ አስፈላና ቆስሉን በዶሮ ላባ ካጠበ በኋላ በጨርቅ ተቋጥሮ ከተያዘው ከስራስርና ከጣላ ከጣል ከተዘጋጀው ልጅ ልጅ ልቄት በቆስሉ ላይ ነፍንሶ በደበላ ሻሽ ካሰረ በኋላ እስከ 7 ቀን ከው ብሎ ባይደርቅ ምላሴ ይቆረጥ አለ ወጌሻው በገና ነገርን ነገር ያነሳዋል እንደሚባለው ሟቹን ደጃች ክንፉን የምናስታውስበት ነገር ከዚህ ላይ ያጋጥመናል። ደጃች ክንፉ በገዙት ክፍለ ሀገር በሙሉ የታወቁባቸውና ሁሉም ሰው ባንድ ድምጽ የሚመሰክሩላቸው ባህሪዎችና ልማዶች ነበሯቸው። እነዚህም አንደኛ በክንፉ ፊት ለፍርድ ቆሞ ደሃ ሀብታም ዘመድ ባዕድ የሚባል ሰው የለም። የማይገባ ነገር ሰርተው ተከሰው ተቀረቡ ለውድነታቸው ለወይዘሮ ወለተ ተክለ እንኳን ቢሆን አድጎ ይሰራሉ ብሎ የሚጠረጥራቸው የለም። እሳቸው ማይቃጡት ሌባና ቀማኛ ከመጥላታቸውና እነሱን በጭካኔ ከመፍታታቸው የተነሳ ብዙ ሰዎች እጃዝማች ክንፉ ሌላው ይቀርና እናታቸው እንኳን መርፌ ሰርቀው ቢገኙ እጃቸውን ሳይቆርጧቸው ይቀራሉ ብላችሁ ነው እያሉ ይተቹ ነበር። ብቻ ለመሞት ሲጠራሞቱ በወልደ ተክሌ ላይ በሰጡት የተሳሳተ ትዕዛዝ የደምቢያ ህዝብ ስላዘነባቸው የሞቱለት ይህ ቀጥተኛ ጠባያቸው ግጥም ሳይገጠምለት ቀረ። በክንፉ የህይወት ታሪክ ውስጥ ጎልቶ የሚታየው ሁለተኛ ነገር ባሉበት ክፍለ ሀገር በኩል የሚመጡ የኢትዮጵያ ጠላቶችን እንደበት እያረዱ መጨረስ ነበር። አንድ ጊዜ የግብጽና የቱርክ ጦር ጎንደርን ሊወጋ መጣ ተብሎ ተወርቶ ህዝብ በየቤተ ክርስቲያኑ እየተሰበሰበ ሲያለቅስና ሲጸልይ ደጃች ክንፉ አዩና አባቶቼ እናቶቼ ወንድሞቼ እህቶቼ በየቤተ ክርስቲያኖች ታለቅሳላችሁ ትጸልያላችሁ እኔ ልጃችሁ ለትንንሾቹም ወንድማችሁ ክንፉ ሳልሞት ለኔ በየቤተ ክርስቲያኑ ሳታለቅሱና ለነፍሴ ሳልጸልዩ ቱርክና ግብጽ የሚባል አረመኔ ጎንደርን ቀርቶ ስናርን አይረግጣትም ዝም ብላችሁ ተቀመጡ ከነርሱ ፊት ሸሽቼ መጣ ሲላችሁ ብትሰሙ መተማ ድረስ መጣችሁ እኔን ውጉና ማርካችሁ ስቀሉኝ ብለው በተናገሩ በበነጋው ለዘመቻ ተነስተው ዘምተው የመጣውን ወራሪ ሰራዊት ለወሬ ነጋሪ ሳይተርፍ ገለው ጨርሰው ተመልሰዋል። በዚህም ስራቸው ደብተሮች መቅሰፍተ ግብጽ ወቱርክ ይሏቸው ነበር ይባላል። ሶስተኛው ትልቅ ባህሪያቸው ልግስና ነበር። በክንፉ ቤት ግብር ገብቶ ቁንጣን እስቲያሰቃየው አልበላሁም አልጠጣሁም የሚል ሰው ቢኖር ሌባና ዋሾ ስለሆነ እጁ መቆረጥ ይገባዋል እያሉ እረኞች እንኳን ይተቹ ነበር። በግብር አብይነትና በልግስና ከደጃች ክንፉ ጋር ሊወዳደር አንዳንድ ሰዎች እንደሚሉትም ሊበልጥ የሚችለው ከሳቸው ሞት በኋላ በቴዎድሮስ ጊዜ በሽፍትነት የተነሳው የጎጃሙ መስፍን ደጃች ተብላ ጓሉ ብቻ ነው ይባላል። አራተኛውና የደጃች ክንፉ ጸጋ ሆኖ በህዝቡ ዘንድ የሚቆጠረው ግንባር የሚባለው ነገር ነው። በደምቢያ ታሪክ ውስጥ ክንፉ እንደገዙበት ዘመን ያለ የጥጋብና የፈንጠዝያ ጊዜ ታይቶ አይታወቅም። በኋለኛው ጊዜ በደምቢያ ላይ የተደጋገመ ጥፋት ሲደርስ ብዙ ሽማግሌዎች የዘፈን ተከታይ ይህ ነው በክንፉ ጊዜ ያሳለፍነው ያሰረሽ ምቹ ዘመን ገና ብዙ ጉድ ያሳየናል ይሉ ነበር ይባላል። አምስተኛው የታወቀ ጠባያቸው ዘፈን ፉከራና ቀረርቶ መውደዳቸው ነው። የገዳይ ዘፈን አዶ ወሸባዬ ሲነሳ አንዳንድ ጊዜ ብድግ ብለው ከዘፋኞቹ መካከል ይገቡና በዚያ ሰውነታቸው ይወዛወዙ ነበር። በጣም የሚወዱት ግን ክራርና በገና ራሳቸው መጫወትን ነበር። ደጃች ክንፉ በዚህ ሁሉ የሚያስወድድ ባህሪያቸው ላይ የግንባር ስጋ እያመያቸውን ለመደበቅ ምንም ዘዴ የሌላቸው ሻካራ ከልባቸው የሌለውን አፋቸው የሚናገር ሰው በመሆናቸው ይወደዱ በሚገባቸው መጠን የሚወዳቸው ብዙ ሰው አልነበረም። ወደ ተነሳንበት ነገር እንመለስ። በመጨረሻው እንደዚያ ተለያይተው ሊቀሩ ልጅካሳን በጣም በሚወዱበት ጊዜ እጅግ የሚወዷቸውን የክራርና የበገና ጨዋታዎች በጥጋቸው አድርገው ያስተምሩት ነበር። ቅኝቱን አያያዙን የጣር አጣጣሉን በሚገባ እየተቆጣጠሩ የክራሩን ወይም የበገናውን አውታር ሲይዝ ጣቶቹ ገርበብ ያሉበት እንደሆነ አስተካክሎ ያዘው። ከርፋፋ እጅ ተሰብሯል እንዲህ እንዲህ አድርገው እያሉ አንዳንድ ጊዜም በቁጡ አስተማሪዎች ደም አንቺ አመዳም ይሉና ጆሮውን ቁንጥጥ እያደረጉ ያስተምሩት ነበር። እጅሽ ክንፉ ትካዜ በሚጫናቸው አንዳንድ ቀን ክራሩን ይተውና ለካሳ የሚያስተምሩት በገና ብቻ ነበር። ክራር ሰይጣናም ነው፣ እንኳን ሌላውን እኔን በማን ላይ ሸፍት እንደሚለኝ አላውቅም። ሸፍት ሸፍት ነው የሚለኝ። በገና ግን መንፈስ ቅዱስ አለበት። ስትሰማው መንን መንን ይልሃል። ስለዚህ በገና ደና አርጋ አጥና እያሉ ያስተምሩት ነበር። አስተምረውት ደከምልና ተቀባይነቱን ቀነስ ሲያደርግ ሲያዩ ደከመሽ፣ በቃ እንግዲህ እኔ እንዴት አርጌ እንደምመታ ተመልከት ይሉና ግጥም እየገጠሙና ቀጠን ባለው ድምጻቸው እያዜሙ በገናውን ያስነኩታል። የሰው ተፈጥሮ እንዲህ ያሉት ወንድማማቾች በንግርት ተቆራርጠው ቀሩ። እጅሽ ካሳ በጉርምስናቸው ዘመን በዚህ ሁኔታ እያጠኑ ስላደጉ በእድሜያቸው ሙሉ የበገና ነገር ጭንቀታቸው ነበር። ከቱርኮች ጋር ባደረጉት ጦርነት ቆስለው ወጌሻው እንዳለው በሰባት ቀን ጨርሶ ባይደርቅም እንደ መዳን ብሎ ጨርሰው ሳይጠነክሩ ከቤት ውጭ ጥቂት ተንቀሳቅሰው እየተመለሱ በሚያርፉበት ሰዓት ያን ስልቹ በጊዜው የማይመሽና የማይነጋ የቸከ ጊዜ በቀላሉ የሚያልፉት በተዋበች ፍቅርና በበገና ድምፅ ነበር። ደጃዝማች ካሳ አንድ ቀን ምሳ ተበልቶ እነ ገብርዬ ሁሉ እየተሰናበቱ ከወጡ በኋላ ያን ትልቅ በገና ያዙና ከቃኙ በኋላ ከበገናው ቃና ጋር ተስማምቶ ልብን በሚመታ ድምፅ የሚከተለውን ግጥም አንጎራጎሩበት። በዚህ ተቀምጬ ስቸገር ስጉላላ፣ በገና ነው እንጂ መች አገኘው ሌላ። አትለይ ተኔ መንፈሴ እንዲጽናና፣ በገና 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 በገና። ዛሬ ላልቀስልህ ባንስካሳ እግሬ ቁሜ፣ ዛሬ ላልቀስልህ ተደፍኖ አይቀር እርሜ። ክንፉ ይተካልህ የኔ እድሜ ላንተ እድሜ፣ መምህሬ ጌታዬ አባቴ ወንድሜ። መመከታቅቶኝ ነው ወይ ጋሻዬ ጠፍቶ፣ በቱርክ ሰባራ ጦር እግሬን ያየሁ ደምቶ። ማረኝ የኔ ጌታ ባጠፋው ውለታ፣ አካሌን ተማየት በቱርክ እጅ ተቧጭሮ። ምን ነው ያንተ ካራ በገደለኝ ኑሮ። ለካንስ መቃብር ደግ አጥር ነው ወይ፣ ክንፉ አርፎ ተኝቷል ይህን ጉድ ሳያይ። ማረኝ የኔ ጌታ ባጠፋው ውለታ፣ ያንንም ያንንም ይረግጠዋል እንጂ አይቀርም አንክሶ የመይሳው ልጅ። በቃ ቆስሌ ደርቋል ተነስ ታጠቅ ካሳ፣ መንገድህ ሩቅ ነው ግፋው በግስገሳ። ምን ነው መታከቴ ላልስችል በሞቴ፣ ከሞት ጥሪ ላልቀር የትም ተደብቄ። አገሬ ስትጠሪኝ ምን ነው መጨነቄ። ምን ነው አገሬ ሆይ እስቲ ተጠየቂ፣ ሰውን ማጥፋት እንጂ ሰው ማብቀል አታውቂ። አገሬ 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 አገሬ፣ ባንቺ ተወልጄ ባንቺ ላይም ኑሬ። ባንቺ ላይ ነግጄ ባንቺ ላይ ቆፍሬ፣ ስላንቺ ተኩሼ ስላንቺ ወርውሬ። ባንቺ ላይ ደህይቼ ባንቺ ላይ ከብሬ፣ ደግም ላግኝ ክፉ ላንቺ ላንቺ ጥሬ። ብቻ ላንቺ ይሁን መሞት መቀበሬ። ነጋዴው ሲጨነቅ ለትርፍ ለወረቱ፣ ገበሬው ሲጨነቅ ለዘሩ ለምርቱ ዘላኑ ሲጨነቅ ለታሩ ለከብቱ ካህኑ ሲጨነቅ ለሪም ለታቦቱ ለመውረር ለመዝረፍ ሲያስብ ወታደሩ መኮንኑም ሲያስብ ለግዛት ለገብሩ ማን ይሆን ቆራጡ የሚያስብ ላገሩ ምን ነው መታከቴ ላስችል በሞቴ እጅስካታ እንደዚህ እየገጠሙ በበገና ሲተክዙ እንባ ባይኖቻቸው ተንጠርቦ ይታየ ነበር። ወይዘሮ ተዋበች ዶሮ ቅጥቅጥ ሲያዘጋጁ ቆይተው እሱን በትልቁ ወስከም በያከር ነው በታላቅ ደስ ራሳቸው ይዘው ገቡ። እጃዝማች ቀና ብለው ወይዘሮ ተዋበችን አዩአቸውና ድስቱን በጭጎቱ ላይ ሲያስቀምጡ ፈጠን ብለው አይኖቻቸውን አደረቁና በገናውን በጥጋቸው አስቀመጡት። ከዚያም ወይዘሮ ተዋበች ውሃ በኩስኩስ አምጥተው ገበታ ወጭት ለመቀበያ አቅርበው ጎንበስ አሉና ታጠብ አሏቸው። አሁን ደግሞ ምን አርግ ነው የምትይኝ? እኔ ሆዴ በጣም ሞልቷል አሉ ደጃች ካሳ እንደ ቀበጤ ልጅ በማባረር። ምኑ ነው ሆድህን የሞላው? የለም ምንም አይል ትንሽ ዶሮ ቅጥቅጥ ነው። ኡህ አሁንስ ይቅባት አንገፈገፈኝ። ዛዲያ ቶሎ ቶሎ ተቀልበ ጣንክርና ተነስ እንጂ ተዚህ ስታነክስ ልትኖር ነው አይሉ ወዘሮ ተዋበች በቀልድ። አረታልሽስ ያንቺ ትእዛዝም መሄጃ ሳጥቶኛል አሉ ደጃዝማች ካሳ ፈገግ ብለው እጃቸውን ለመታጠብ እየዘረጉ። ደጃች ካሳ እጃቸውን እንደታጠቡ ወይዘሮ ተዋበች ተመለሱና ድስቱን አውርደው ገና ላቦቱ ትንጉል ትንጉል የሚለውን የዶሮ ቅጥቅጥ በሚገባ ታጥቦ በተቀመጠ ኮልባ ጽዋ በቁርፊ እየቀዱ ሞልተው ሰጧቸው። ደጃች ካሳ እየጣፈጣቸውም የቅቤው በዛት እየገለማቸውም በግድ አንዱን ጽዋ ጨለጡ። ወይዘሮ ተዋበች ሊደግሟቸው አስበው ጭልፋውን ወደ ድስቱ ሲያወርዱ ተዋበች ልሙትልሽ ወቅቶኛል ይህንንም ፈርቼሽ ነው አሉ ደጃች ካሳ። በልሽ ይሁን ኋላ ትጠጣለህ አሉ ወይዘሮ ተዋበች። ወይዘሮ ተዋበች እቃዎችን ሁሉ አንስተው የሚታጠቡትን አጥበው የሚከደኑትን ከዳር ነው እጃቸውን ሙልጭ አድርገው ከታጠቡ በኋላ ወደ ደጃች ካሳ ሂደው በጎናቸው ቁጭ አሉና እንዴት ነው አሁንስ መቆርጠሙ አልተሻለህም አሉ። አሁንስ ሊሻለኝ ነው አሉ ደጃዝማች ካሳ። ወይዘሮ ተዋበች እጃቸውን ወደ ደጃዝማች ካሳ ራስ ዘርጋ አድርገው ከቁንጃላቸው ወጣ ወጣ ያሉትን ጠጉሮች ያዝ ያዝ እያደረጉ ዛሬስ ይህን ቁንጃላም ፈትቼ ሰራዋለሁ ጠጉሩ ተመዝዞ ተመዝዞ ሊያልቅ ነው እኮ አሉ። እውነትሽን ነው እንዲያውም አሁን ስሪልኝ። እንግዳና ገብርዬም ትናንት ግማሽ ጎፈሬ ግማሽ ቁንጃላ እያሉ ሲቀልዱብኝ ውለው ነው የሄዱት አሉ ደጃች ካሳ። እሺ አሁን ልስራ አሉ ወይዘሮ ተዋበች። እሺ አሉ ደጃች ካሳ። ወይዘሮ ተዋበች ከተቀመጡበት ተነስተው ትብለጥ ትብለጥ እያሉ ወደ በር ሲሄዱ ትብለጥ እየሮጠች መጣችና አቤት። እስቲ እባክሽ ተዚያ ተሜዳ ላይ አንድ አበባ ምንጣፍ አንጠፊና አንድ ወንበር አውጥተሽ አስቀምጭልኝ አሉ ወይዘሮ ተዋበች። ትብለጥ ምንጣፉንና ወንበሩን አውጥታ እንዳስቀመጠች ሁለቱ ወደ ሜዳ ወጥተው ደጃዝማች ከሳሩ ላይ ከተነጠፈው አበባ ምንጣፍ ላይ ቁጭ ሲሉ ወይዘሮ ተዋበች በደጃዝማች ኋላ ከተቀመጠ ወንበር ላይ ቁጭ አሉና የደጃዝማችን ራስ በሁለቱ ጉልበቶቻቸው መሃል በወንበሩ ላይ ደገፍ አርገው በክምክም ጎፈሪያቸው ሰካ አርገው ይዘውት የነበረውን ወስፊያ ወጥተው የቁንዳላውን ጉንጉን በርሱ ተርተር ተርተር ያደርጉት ጀመር። ካንዱ ጉንጉን ላይ ጠጉሩ እርስ በርሱ በጣም ተያይዞ ኑሮ ወስፌውን በመካከሉ አግብተው ሳብ ሲያደርጉት ቶሎ አልላቀቅ ከማለቱ በላይ ጥቂት ጥቁሮች ተነቀሉ። ተይ እንጂ ተዋበች፣ ሲያጌጡ ይመላለጡ የሚባለውን ነገር አደረስሽብኝ እኮ። ቁንዳላዬን አሳምሬ አልኩሽ እንጂ ጠጉሬን ነቅለሽ ጨርሽ አልኩሽ አሉ ደጃዝማች ካሳ በቀል። ዛዲያ እኔ እንደዚህ ቅጥስ ያጣ ቆየው ብዬ ኑሯል አሉ ወይዘሮ ተዋበች እሳቸውም እየቀለዱ። አንቺ ምን ትጠብቂያለሽ? ተጠባብቆ ማሳመሩ ያንቺ ስራ አልነበረም? ደህና ሳለህማ ይህን እጠብቅ ነበር። አሁን ግን ባሌ ሰባራ ሆኖ ይቀር ወይስ ይድን ይሆን እያልኩ ልጨነቅ፣ ወይስ ስንት ጠጉር ተቆንጃላው ተመዘዘ እያልኩ ላስብ። በእንግዲ አንቺ ጋር ተማግጭ ያልዘልቀውምና ነቅለሽ ጨረሽን ጨረሰሽ የተረፈውን ጥሩ አርገሽ ትሪልኝ። ብዙ ሰዎች በቁንዳላ ጉንጉንና ጉንጉን መካከል ሰፍትና እንደተላጨ ሁሉ ቁልጭ ያለ ራስ ቀል ቆዳ እንዴት ይታይልሽ ቻለ እያሉ ሲጠይቁኝ ሰዋበች ቁንዳላን ያፈረሰች በመሰራ ቁጥር ሩብ ሩቡን ጣቆት ስለምትደቅጠው ነው። በዚህ ተከተለች አንድ ቀን ራሴ ነጭ ልባስ ይመስል ድረስ ባዶውን እንደምታስቀረው አትጠራጠሩ ይያል አመልስላችኋለሁ አሉ ደጃች ካሳ። ከከከከከከ ለካ ያገልጋይነት ዋጋ ይሄ ነውና እንግዲህ እስቲ ማን እንደሚሰራ ያለው አሉ ወይዘሮ ሰዋበች። ወደሽና እንብታልሽማ መግለያ ተገኘ በእኛ ቁንዳላ ሰሪ ሊባል ስም የሚሰጣት አንዲት ቆንጆ ፈቀድሽልኝ ማለት ነው አሉ ደጃዝማች እንደመሳቅ ብለው። እሺ ማጥሩ አንዷን ጠጉርህን ነክታት ባይ ጠጉራን በሙሉ ነጭች እሷን ራስዋን በጉድጓድ ውስጥ ጥልልሃለሁ አሉ ወይዘሮ ተዋበች። ደጃዝማች ካሳና ወይዘሮ ተዋበች እንደዚህ እየተቀላደዱ ቁንዳላው ተፈቶ እንዳለቀ በውሃና በለንቋጣ ልጥ ሙልጭ ብሎ ከታጠበ በኋላ በእንጨት ሚዶ በትን ብሎ ተነክሶ እንደደረቀ ከሽቱና ልዩ ልዩ ጣዕም ማዛ ካላቸው ያበሻ የሰንቡል ቅጠላ ቅጠሎች ጋር የተነጠረ ቅቤ በብልቃት ቀርቦ የደረቀውን ጠጉር በሱ ለዘብ እያደረጉ ወይዘሮ ተዋበች ቁንዳላውን ወፈር ወፈር ባለ ጉንጉን መስራት ጀመሩ። መልካም ሚስት ለባሏ ዘውድ ናት የሚለው የቆየና የተከበረ ቃል ስለ መልካም ሚስት ሁልጊዜ ይጠቀሳል። የወይዘሮ ተዋበችን መልካም ሚስትነት ለመግለጽ ግን ይህ አነጋገር በጣም ይጠባል። ተዋበች በአይን ብቻ የምታስከብር የክብር ዘውድ አይደለችም። በሐዘን ለጨለመ ልብ ብርሃንን የምትሰጥ የመንፈስ ፋና ነበረች። እናት አይሏት በውበቷና በሴትነቷ የምትማርክ ሚስት አይሏት በርህራዋና በምክሯ ልብን የምታለዝብ እናት፣ ገረድ አይሏት የተጣራች ወይዘሮ፣ ወይዘሮ አይሏት ትሁት አገልጋይ። እንሆ ደጃዝማች ካሳ ካላቸው ጀግንነት፣ ዕውቀት፣ የአገር ፍቅርና ከፍተኛ ምኞት በላይ እነዚህን የመሰሉ ታላቅ ሴት እግዚአብሔር አድሏቸው ነበር። ወይዘሮ ተዋበች የደጃዝማች ካሳን ምግብ ማንም እንዲሰራው በጠቅላላው የሚበሉትን የሚጠጡትን ነገር የሌላ ሰው እጅ እንዲነካው አይፈልጉም ነበር። ከዚህም በቀር ሹርባቸውን እንኳን ማንም እንዲሰራው በጭራሽ አይፈቅዱም ነበር። ይኸውም ባሎቻቸውን በጣም የሚወዱ ሴቶች እንደሚያደርጉት በቅናት ለመከላከል በመፈለግ አይደለም። እርግጥ ነው ባላቸውን እጅግ አድርገው ይወዳሉ። ይሁን እንጂ ደጃዝማች ካሳም ለማንም ሴት ያደርጉታል ተብሎ የማይታለመውን ከፍተኛ እምነትና ፍቅር በስታቸው ላይ እንዳሳዩት ለሚያውቁ ለቅናት ምክንያት አልነበራቸውም። ያን ሁሉ ጥንቃቄ እንዲከተሉት የሚያደርጓቸው ሁለት ታላላቅ ምክንያቶች ነበሯቸው። አንደኛ ደጃዝማች ካሳን የሚመቀኙ ሰዎች እጅግ ብዙ ስለሆኑ በአንድ ሰው እጅ የመርዝ መቅሰፍት ደርሶባቸው በጉድ እንዳይወጡ በጣም ይሰጉ ነበር። ሁለተኛ ማንም የሚሰራው ሥራ ለባላቸው ተስማሚና አጥጋቢ ሆኖ የሚገኝ አይመስላቸውም ነበር። ስለዚህ ደጃዝማች ብዙ ቀን እየተቆጡ ስላስተዋቸው እና መቴ እንዲያጥቧቸው ሆነ እንጂ ወይዘሮ ተዋበች የባላቸው ንግር ሌላ ሰው እንዲያጥበው እንኳ አይፈልጉም ነበር።
ታጠቅ ብሎ ፈረስ ካሳ ብሎ ስም፣ ማርባር ቢሸበር ካሳ ብሎ ስም፣ ማርባር ቢሸበራል ኢየሩሳሌም አይማዩ ተርከባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት አይማዩ ተርከባይ የምሸሽ